ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 23 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥር 23 ቀን 425 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ዜና እረፍት። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ነባር አባል የነበረው ጓድ ኃይል ወንዴ በድንገተኛ ሕመም ማክሰኞ ጥር 18 ቀን ከዚህ ዓለም በሞት ተለይቷል። ጓድ ኃይሉ በአሜሪካን አገር በቦስተን ከተማ ለረጅም ጊዜ ነዋሪ የነበረ ሲሆን የድርጅቱ ነባር አባል በመሆን ከፍተኛ አስተዋጽኦ አበርክቷል። ጓዳይሉ ለተበደለው የኢትዮጵያ ሕዝብ መታገል የጀመረው ገና በተማሪነቱ ጊዜ ነበር። አለማያ ኮሌጅ በነበረበት ወቅት ይካሄዱ በነበሩ የተማሪዎች እንቅስቃሴዎች ተሳታፊ የነበረ ሲሆን በ1960ዎቹ መጀመሪያ ላይ ለከፍተኛ ትምህርት ወደ አሜሪካ ሲመጣም ትግሉን አላቋረጠም ነበር። የማስተርስ ዲግሪውን እንደጨረሰ ለከፍተኛ ትምህርት እድል አግኝቶ የነበረ ቢሆንም በ1969 ዓመተ ምህረት ኢሕአፓን ተቀላቅሎ ወደ አገር ቤት ገብቶ ትግሉን ቀጥሏል። በ1970 እና 71 ዓመተ ምህረት በደርግና በተባባሪዎቹ ሲካሄድ በነበረው የቀይ ሽብር እየተጧጧፈ ሲመጣ ጓዳይሉ ከደርግ አፋኞች አምልጦ ወደ ሱዳን ለመግባት ችሏል። ሱዳን እያለም በአንድ በኩል በካርቱም ዩኒቨርሲቲ አስተማሪ በመሆን ሲያገለግል፣ በዚያ የሚካሄደውን የኢሕአፓ መዋቅር ተቀላቅሎ ለትግሉ የበኩሉን አስተዋጽኦ ሲያበረክት ቆይቷል። በ1982 ዓ.ም ወደ ቦስተን ከመጣ በኋላም በቦስተን የኢሕአፓ ኮሚቴ ውስጥ ለረጅም ዘመናት ያገለገለ ሲሆን ኢሕአፓ በሚያዘጋጃቸው የተለያዩ መድረኮች ላይ እየተገኘ ስለ ወቅቱ ፖለቲካ ሁኔታዎች ገለጻና ማብራሪያ ከመስጠቱ ሌላ የሀገራችንን ፖለቲካዊ፣ ኢኮኖሚያዊና የሶሻል ሁኔታዎች የሚመለከቱና ግንዛቤ የሚሰጡ ጥናታዊ ጽሑፎችን በማዘጋጀትና በማሰራጨት የበኩሉን አስተዋጽኦ አድርጓል። በጣም የተረጋጋ ባህሪ የነበረው ጓድ ኃይሉ ላመነበት ዓላማ በጽናት የታገለ፣ ኑሮውንና ሕይወቱን ለትግሉ መስዋዕት ያደረገ፣
ሰው ወዳጅና አክባሪ ለሰው ችግር ተጨናቂና ግንባር ቀደም ደራሽ በመሆኑ አብሮ በሚታገሉት ጓዶችም ሆነ በህብረተሰቡ ከፍተኛ ተወዳጅነትን ያፈራ ድንቅ ሰው ነበር። ኖታ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ለቤተሰቦቹና ለጓዶቹ ሁሉ መጽናናትን ይመኛል። ነፍስ ይማር። በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምናቀርብበት ፍቃሪ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተልም በሳምንቱ ውስጥ አስተላልፈናቸው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍቃሬ ዜና።
በኦሮሞ አክራሪና ጽንፈኛ ቡድኖች በተራራ ጸሃይ የንሱሃን ግድያ መስፋፋቱ ታወቀ። ኦነግ የተባለው ጽንፈኛ ቡድንና ኦዴፓ በጋራ በወለጋ፣ በመተከል፣ በጉማይዴ፣ በኮንሶ፣ ባርሲ ወዘተ እጅግ ዘግናኝ ጭፍጨፋዎች እያካሄዱ መሆናቸው ተደጋግሞ የተነገረ ሲሆን አንደኛው ባምባገነንነት ተሰይሞ ሌላው ደግሞ ባንድ በኩል በተደማሪነት ተመዝግቦ በሌላ በኩል የማደናገሪያ ስም በመጠቀም በማንነት ላይ የተመረኮዘ ጭፍጨፋ እያካሄዱ መሆናቸው ተደጋግሞ የተነገረ መሆኑ ይታወቃል። ይህ በስልጥ እየተካሄደ የሚገኘው ጭፍጨፋ ዋናው ትኩረቱ የግዛት ማስፋፋት መሆኑን በተለያዩ ወቅቶች በይፋ ከዘረኛው ኦህዴድ ኦዴፓ ቁንጮዎች እየተሰሙ መሆናቸው ይታወቃል። የባዴን አዴፓ ቁንጮዎች ይህን የዘር ማጥፋት ዘመቻ ደፍረው በተግባር መቃወም ባለመቻላቸው ያማራን ደም በማፍሰስ ከአሸባሪዎቹ እኩል ተጠያቂ ያደርጋቸዋል ተብሏል። ቀዳሜ ከአዲስ አበባ ወደ ጎንደርና ጎጃም ይጓዙ የነበሩ መንገደኞች ገብረ ጉራቻ ላይ በኦሮሞ ልዩ ኃይልና በኦነግ የኦሮምታ ተኩስ በመክፈት በጥቂት ወደ 20 የሚጠቁ መንገደኞች ሲገደሉ በርካቶች በጽኑ መቁሰላቸው ታውቋል። ድርጊቱ ሆን ተብሎ የአማራን ህዝብ ለግጭት እንዲነሳሳና ባጸፋው በታንክና በሰው አልባ ጀት መጠነ ሰፊ ጭፍጨፋ ለማካሄድ መሆኑን ብዙዎች ያስረዳሉ። ከቅርብ ጊዜ ወዲህ በሰሜን ሸዋ ደራ ወረዳ የኦሮሞ ልዩ ኃይል የሚባለው አማራ ወንዶችን በግፍ እያሰረ ሴትና ልጃገረዶችን በመድፈሩ የአካባቢው ህዝብ የተቃውሞ ድምጹን ያሰማ መሆኑ ታውቋል። አማራውን እንወክላለን የሚሉት የባዴን አዴፓ ቁንጮዎች የህዝቡን ጥቃት ለማስቆም ሲሞክሩ አልታየም። ይህ የኦሮሞ የመስፋፋት ዘመቻ በአዲስ አበባ ከፍተኛ ቀውስ መፍጠሩ የማይቀር መሆኑንና ይህን ሴራ ለማክሸፍ አገር ወዳዶች ከቧልት ምርጫ ማዶ ያለውን አገርን የማሸበርና የመገንጠል ደባ ማየት ተገቢ መሆኑን አገር ወዳዶች አስገንዝበዋል። የእስልምና አክራሪ ቡድን አባላት መያዝ ተጨማሪ የፖለቲካ መነጋገሪያ ሆኖ መሰንበቱ ተሰማ። በተለያዩ ጊዜያት በዚህ በፍኖተ ሬዲዮ ጽንፈኛና አክራሪ የእስልምና ቡድኖች ውስጡን እየተደራጁ መሆናቸውንና የወታደራዊ ስልጠና እየወሰዱ ለመሆናቸው መረጃዎችን በማጣቀስ በቅርብ ያልመለሰረኛ ሲሮጥ ይውላል እንደሚባለው እንዳይሆን ያሳሰበው ሰሚያቶ በአሁኑ ወቅት በተለያዩ ሀገሪቱ አካባቢዎች እየተጠናከሩ መሆናቸውን ከአይን እማኞች መገንዘብ ተችሏል። ሰሞኑን በባሌ በዶሎ መና ራሱን ኢስላሚክ ስቴት እያለ የሚጠራው ቡድን አባላት መያዛቸው የተነገረ መሆኑ እጅግ የዘገየ እርምጃ ነው ተብሏል። የቡድኑ ተከታዮች በመስጊዶች የማይሰግዱ ከመሆናቸው ባለፈ የመስጊዶቹን አስተምህሮት አለመቀበላቸውም ታውቋል። የቡድን ሶሪያ እና ኢራቅን በከፍተኛ ሁኔታ ያሸበረውና ከተሞችን ያወደመው አይሲስ የተባለው ሽብርተኛ ቡድን ስብከትን እንደሚያቀነቅን ከተለያዩ መስጊዶች ከሚገኙ ሼሆች መገንዘብ ተችሏል። ከዚህ ቀደም አጋሮ ቤተክርስቲያን ቅጥር ዘልቀው ምዕመናንና ካህናትን እንዳረዱት አረመኔዎች መያዛቸው ተነግሮ ሳይልቅ እንደሚለቀቁ የብዙዎች ግምት ነው። የኢስላሚክ መንግስት የተባለው ቡድን የኦርቶዶክስ ተዋህዶ ክርስትናንና የእስላም መጅሊስን የማይቀበል መሆኑን በሚንቀሳቀስባቸው አካባቢዎች እየገለጸ መሆኑን ለማወቅ ተችሏል። በሻሸመኔ፣ ባርሲ፣ ባህረር እጅግ ዘግናኝ አረመኔያዊ ጭፍጨፋዎችን ያካሄዱ የዚሁ አረመኔ ቡድን ምልምሎች ሊሆኑ እንደሚችሉ በርካቶች ግምታቸውን ሲሰነዝሩ ተደምጧል። ሻቢያ በትግራይ እያደረሰ ያለው የጦር ወንጀል መዘዙ ውስብስብ ነው ተባለ። የኦዴፓ አገዛዝ የወያኔ ቁንጮዎችን በመደምሰስም አገርን የኢትዮጵያ ደመኛ ጠላት በሆነው በሻቢያ ሶርሮ ህዝብን እንዲጨፈጭፍ ሰባዊ መብት እንዲረግጥና ንብረትና ገንዘብ እንዲዘርፍ በማድረጉ በጦር ወንጀለኝነት ከሻቢያ ጋር ለፍርድ ሊቀርብ ይገባዋል ተብሏል። በትግራይ ጦርነቱ ከተጀመረ እስካሁን ድረስ ሻቢያ ከፍተኛ ዝርፊያ እያካሄደ መሆኑም ተዘግቧል። አስመራ ከሚገኙ የተለያዩ ዲፕሎማቶችና ከሌሎች ምንጮች ከተገኘው መረጃ መገንዘብ የተቻለው ሻቢያ በቢሊዮኖች የሚገመት ንብረትና ገንዘብ እየዘረፈ በማጓጓዝ ላይ መጠመዱን ሲሆን የዘረኛው የኦዴፓ ጦር ዘረፋውን ለመከላከል ምንም እርምጃ አልወሰደም። ስለዚህ ምክንያት በወንጀሉ ተባባሪነት ሊጠየቅ ይገባዋል ተብሏል። ይህን ጉዳይ በተመለከተ ዘረኛና አረመኔ የሆነው ኦዴፓን ልክ እንደ ወያኔ ስልጣን ላይ ያወጣችው አሜሪካ የኦዴፓና የሻቢያ ጣምራ ሴራን በትግራይ የሚካሄደውን ጦርነት እየተፈጸመ ያለው ወንጀል እንዳይጋለጥ ድብቅ መደረጉ ጋዜጠኞች፣ የእርዳታ ሰጪ ድርጅቶች፣ ሌሎች ዓለም አቀፍ ሰብአዊ ቀውስ ተሟጋች ድርጅቶችና የመሳሰሉ እንዳይገቡ መታገዳቸውና እስካሁንም የኢንተርኔት አገልግሎት በአብዛኛው አካባቢ አለመከፈቱና በተከፈተባቸውም ቢሆን እየተሰነዘረ ያለውን ተቃውሞ ለማርገብ መሆኑን በመግለጽ ለግዱ እንዲነሳ አገዛዙን ማስጨነቅ መጀመሯ ታውቋል። በተጨማሪም ሻቢያ ለትግራይ መድብ አስቸኳይ እንዲወጣ ማስጠንቀቂያ ማስተላለፈው አንደምታው ውስብስብ የፖለቲካ ጉዳዮችን መያዙን ብዙዎች ያስረዳሉ። ከሁሉም በላይ የሻቢያ ጦር አባላት በአዲስ አበባና በተለያዩ የኦሮሞ አካባቢዎች እንደልባቸው እየተንቀሳቀሱ መሆናቸው የሀገር ህልውና ለከፋ አደጋ መጋለጡን የሚያሳይ ነው ተብሏል።
የኢትዮጵያ የፖለቲካ ስረኞች አንድነት ኮሚቴ ባወጣው የራስ ተገጽ መግለጫ በኢትዮጵያ በተለይ በአማራው ህዝብ ላይ የተነጣጠረ የፍጅት ዘመቻ መካሄዱን አውግዞ በጦርነቱ ሰበብ ወደ ኢትዮጵያ እንዲገባ የተፈቀደለት የሻቢያ ወታደራዊ ኃይልም በትግራይ እየፈጸመ ያለውን አፈናና ዝርፊያ በጥብቅ አውግዟል። የኮሚቴው መግለጫ በማከልም ከቡራዩ እስከ ወለጋ ሲካሄዱ የቆዩትን ፍጅቶችና ግድያዎች ኃላፊነቱን ጽንፈኞቹን በክብር እንግዳነት ጋብዞ በህዝብ ላይ እንዲፋለሉ ያደረገው የኮሎኔሉ አገዛዝ ነው ከማለቱ በተጨማሪ በአዲስ አበባ ራሱን የሰብአዊ መብት ኮሚሽን የሚለው ተቋም በዘረኛው አገዛዝ ቁጥጥር ስር ያለና ሀቀኛ የተሟሉ ዘገባዎችን ለመቅደምና የሰለባዎችን ቁጥር ለመቀነስ የአገዛዙን ወንጀል አርግቦ ለማቅረብ የሚሰራ ነው ሲል ከሶታል። ሱዳን የኢትዮጵያን መሬትና የህዝብን መብት መጣሱን ማቆም አለባት ያለው ይኸው መግለጫ በቤኒሻንጉል መተከል የህዝብ ፍጅት ጀርባ የወያኔ ያለበት መሆኑን ጠቁሞ የሱዳንና ሌሎችንም ጣልቃ ገብነት መጠርጠሩን ጠቁሟል። በደምቢዶሎ አማራ ተማሪዎች ተጠልፈው ደብዛቸው ሲጠፋ የኮሎኔሉ አገዛዝ ዝምታን ያወገዘው ኮሚቴው የተያዙት የወያኔ መሪዎች በክፍት ፍርድ ቤት ቀርበው ስለጠፉት እስረኞች ሁሉ ዘገባ እንዲሰጡ መደረግ አለበትም ብሏል። በወያኔ ወንጀል ተካፋይ የነበሩት እነ ኮሎኔል ነገሮቹን ሸፋፍነው አድበስብሰው ለማለፍ ያላቸውን ፍላጎት ህዝብ መጠርጠሩ አልቀረም። ይህ በእንዲህ እንዳለ በትግራይ ስላለው ሁኔታ የተገኘው መረጃ የሻቢያ ጦር በህዝብና ንብረት ላይ ከፍተኛ ጉዳት ማድረሱን ሲያረጋግጥ ለምሳሌ ሰዓት ላፊ በ12 ሰዓት በሆነባት አዲግራት የታጠቁ የሻቢያ ወታደሮች እንዳሉና ህዝቡም ጭንቀት እንደሞላው ታዛቢዎች አጋልጠዋል። በአዲግራትም በመቀሌም ወንድ ወጣቶች ከቤት እንደማይወጡና ከወጡም አደጋ እንደሚደርስባቸው እንደሚጠፉም ሊታወቅ ተችሏል። ባንኮች ባለመኖራቸው ምክንያት ሁሉም ወደ መቀሌ ብር ፍለጋ ይሄድ የተባለ ሲሆን አዲግራት መቀሌ መጓጓዣ ከተገኘ 300 ብር መሆኑንም ነዋሪዎች ገልጸዋል። በመቀሌ በእርዳታም በንግድም መልክ እህል ያለ ሲሆን ሊገዛው አቅም ወይም ብር ያለው ብዙ አለመሆኑን የገለጹ ክፍሎች የትግራይ ነዋሪ እህሉን ወደ ኤርትራ ማጓጓዝ የተያዙትን ሻቢያዎች እኛም ያስፈልገናል ብሎ መጋተር እየጀመረ ነው ሲሉ ጠቁመዋል። ወደ ሱዳን የተሰደዱትን ቀንደኛ ወያኔዎች ከቤኒሻንጉሎች ጋር አጣምሮ በግብፅ ድጋፍ የሽምቅ ጦር ሊያደርግ ሱዳን እየጣረ ነው የተባለውን ክስ በሚያጠናክር መልኩ ሱዳን ጸረ ኮሎኔሉ አገዛዝ የሆኑትን ሁሉ አስተባብራና ረድታ ልታሰማራ አቅዳለች የሚል መናቅ የሌለበት ጥቆማ አለም ተብሏል።
ጥሪ ለገረዳት ኢትዮጵያውያን በመላ ኢትዮጵያ ገራችን ከድጡ ወደ ማጡ መጓዝ እየተገደደች ከአስከፊ ጭቆናና ዘረኝነት መላቀቅ ሳትችል ብዙ አመታት አልፈዋታል። በህዝብ መራራት ትግል ወያኔ ወደ መቀሌ ጥጉን ሲይዝ መቀጠል መፋፋም የነበረበትን ህዝባዊ ትግል ዘረኞቹና ባዕዳን ተባብረው እንዳጨናገፉትም ብዙሃኑ ዛሬ ተረድቷል። ሙሴ የተባለው ኮሎኔል ማንተያነቱ ከሙሶሎኒ ጋር መሆኑ ግልጽ ሆኗል ማለትም እንችላለን። ስለዚህም አገሮጃ ኢትዮጵያውያን ሁሉ ተሸርቦ በስራሊ ወል የተዘጋጀውን ፈርጀ ብዙ ሴራ በማክሸፍ ያገራችሁን አንድነት ለማስከበር ከመቼውም ጊዜ በበለጠ በአንድነት እንድትቆሙና እንድትዋደቁ ጥሪ እናደርጋለን። በትግራይ ያላችሁ ወገኖች ያላችሁበት ሁኔታ አስከፊና ከባድ ቢሆንም ለአንሰራራ ለሚፈልገው ወያኔ ድጋፍ እንስታችሁ ውድቀቱን ፍጹም ታደርጉበት ዘንድ እየጠራን በዚያው ልክ ዘረኝነትን ስም ቀይሮ ሊቀጥል የተነሳውን ትግራይ ብልጽግናን እንዲሁ ወግድ እንድትሉትና እንድትታገሉት አደራ እንላለን። ጨዋውና ኢትዮጵያዊው የኦሮሞ ህዝብ በቄሮ መንጋ የማይወከል መሆኑ የታወቀ ቢሆንም በስሙ ሊነግዱ የተነሱትን ኦሌፓዎች አሳፍሮ አንድነቱን ከወንድም እህቶቹ ጋር አጠናክሮ ለዴሞክራሲ ሲያካሂድ የቆየውን ቀደም የተሰዋለትን ህዝባዊ ትግል እንዲያደምቅ ጥሪ እናሰማለን። እና አቤቤ ታከለ ሽመልስና ሌሎች ዘረኞች የኦሮሞን ህዝብ ከቶም የሚወክሉ አውሬዎች አይደሉም። ወታደሮችና ፖሊሶች ለአንድ ድርጅትና ለአንድ ዘረኛ ቡድን ታዛዥ መሆናቸውን ትተው ተመንጃቸውን በአገር ጠራቶች ላይ እንዲወድሩ ጥሪ እንልክላቸዋለን። ተማሪዎች፣ አስተማሪዎች፣ የቢሮ ሰራተኞች፣ የአገር ምሁሮችም የአድርባይነትና የዝምታን ካባ አውልቀው ጥለው ለህዝብና ለሀገራችን ኢትዮጵያ በመዋደቅ ታሪክ እንዲያድሱ ጥሪ እናደርግላቸዋለን። ዘመናን ሲገደሉ፣ ቤተ እምነቶችን ሲቃጠሉ፣ የሃይማኖት እኩልነት መርክ ሲጣስ፣ ፈጅስ ይካሄድ ዝምታን የመረጡት የሃይማኖት መሪዎችና ተቋሞች ከዝምታቸው ተላቀው ለፍትህ እንዲጮሁ ግዳጃቸውን እንዲወጡም በጥብቅ ማሳሰብ እንፈልጋለን። በሰበብ አስባቡ ቀና መንገድ ስተው በባንዳዎችና ሆዳሞች ተታለው ባልሆነ ሰፈር የገቡትን ወገኖች ሁሉ አሁንም ጊዜ አለና ተሳስተናል ብላችሁና ታርማችሁ ህዝብን ተቀላቀሉ ማለት እንፈልጋለን። የኢሃፓ አባላትና ደጋፊዎች ሁሉ ድርጅታችሁ አሁንም በአገራድን ትግል ጸንቶ የቀጠለ ነውና ለቅጥረኞችና አንጃ ግራንጃዎች ጆሮን ሰጥን ባላችሁ ትቀጥላችሁና በዓላማችን ጸንታችሁ ከህዝብ ጎን ሆናችሁ ትግሉን ታፋፍሙ ዘንድ ጥሪያችንን በይፋም እንደግማለን። ሀገራችን ኢትዮጵያ ለንበልታት ለናስተፋት ከቶም የማንፈልጋት ኢትዮጵያ በመጥፎ ሁኔታ ውስጥ መግባቷ ለዜጎቿ ስውር አይደለም። ኢትዮጵያ ካስከፊዎች ወራሪዎች ተከላክላ ንጻነቷን ተብቃ ልትቆይ ቻለችውም ህዝቧ ባንድነት ስለታገለላት ነው። ዑመር ሰመተር፣ ገረሱ ዱኪ፣ አሉላ አባ ነጋ፣ ታከለ ወልደ ሐዋርያት እየተባለ የመሪዎች ስም ቢነሳም ዋናው ህዝብ ነውና ለአገር የታገሉት ወንዱ ሴቱ ከየብሔሩ የተውጣጡት አርበኞች መጠቀስ መዘገር ያለባቸው ናቸው። በጸረ ደርግና ጸረ ፋሽስት ትግሉም ኢትዮጵያዊ ብሔር ሳይለይ በኢትዮጵያዊነት ደረጃ መታገሉን ማንም ሊክደው የሚችል አይደለም። ዛሬ በየመድረኩ ጥራዝ ነጠቆችና የታሪክ ላጲሶች አባወራ ሆነው ቢቀባጥሩም የታሪካችን ሐቅ የሚደበቅ የሚዘወር ሊሆን አልቻለም። ታሪካችን የደርግ ርዝራሾችና እነ ስብሐት ስዩም መስፍን ሲያወሩት የነበረው አይደለም። መድረኩን መገናኛው የነሱ ሆነና በአመቻቸው ቢለፍፉም ሐቅ ሐቅነቱን አይለቀም። ተረባርበው ድምጻችንን ወደ ለሆሳስ ደረጃ ሊያወርዱ ሊያፍኑ በጋራ ቢጥሩም ኢትዮጵያችን አገራችን ብለን በጽናት እየታገልናቸው አለን። ህዝብም በዚህ ትግል ሊደግፈን ይገባል። አለመታደር ሆኖ ከሃዲው ፈልቷል። ከርሶ አደሩም በዚያውም ልክ ወይም በላይ አገሬ አገሬ የሚለው ዜጋ አሁንም ብዙ ነው። ለኢትዮጵያ የምንዋደቀው ቁጥራችን ይብዛ ይበርክት እንላለን። ከርሶ አደሮች ይክሰሙ ይመንምኑ። አገርን ለመጠበቅ ህዝቧ ካልተዋደቀ አገርም ደብዝዛ ህዝብ ችግር ሊገባ መቻሉ በታሪክ ያየነው ነውና አገርና አንድነቷን ለማስከበር መስዋዕትነትን ለመክፈል ዝግጁ መሆን አለብን። ኢትዮጵያ ለሻቢያ መሰጠቷን መቃወም ብሔራዊ ግዳጃችን ነው። የኮሎኔሉ አገዛዝ ዘረኛ ጸረ ኢትዮጵያ አገዛዝ ነውና ተባብረን መታገል ያለብን ነው። ዘረኛውን አገዛዝ ልንታገል ቆርጠን ስንነሳ አጫፋሪዎቹን፣ አወናባጭ አድርባዎች፣ ቅጥረኞቹንም መታገል ወሳኝ መሆኑን ለሰኮንድም መርሳት የለብንም። በኢህአፓ ላይ ዘመቻው ተጠናክሮ የቀጠለው ድርጅቱ ለኢትዮጵያ ስለቆመና አላጎበድድ ስላለ መሆኑ ግልጽ ነው። በአቋሙ ጸንቶ ለኢትዮጵያ በጽናት እየታገለ ነውና ድጋፋችን አይለየው። የሽግግር ሂደት አሁኑኑ ድል ለኢትዮጵያ ህዝብ አገር አድን ትግል ዘረኝነት በጋራ ትግላችን ይውደም።
መንግስት በቅድሚያ መጠየቅ ያለበት ነው ስራና አቋሙን መርምሮ የሚወስን ነው ማወቅ ማለት ግን ወሳኝ ለመሆኑ ምንም ጥያቄ የለውም በተለምዶ ግለሰቦች በስም ቢጠቀሱ መንግስት ወይም በተገቢ ይዘቱ ያልተመረጠ ከሆነ በተለይ አገዛዙ የምንለው ተቋምና መዋቅር ነው ወታደሩን ፖሊስ ኃይሉን ፖለቲካቸውን ቢሮክራሲውን ወዘተ ይጠቀልላል አገዛዙ የማን ነው ለማን ጥቅም ቆማል ለሚለው ጥያቄ ምላሹ ስሜታዊ ሳይሆን ሳይንሳዊና ተገቢ ግምገማና ምርምርን ያቀፈ መሆን አለበት በተጨባጭ የየትኛው መደብ ወይም ክፍል ጥቅም ነው የሚያስጠብቀው ብለን በሚገባ መመርመር አለብን እዚህም ሂደት አገዛዙ ወይም ገዥዎች ስለ ራሳቸው ከሚለፍፉት ተነስተን ሳይሆን ተጨባጭ ሁኔታውን መሰረት አድርገን ሊሆን ይገባል በአፍ ከነበረማ ፋሽስቱ አገዛዝ የሰርቶ አደሩ ነኝ ብሎ ይመጻደቅብን አልነበረም የኮሎኔሉ አገዛዝ የማን ነው ለማን ጥቅም የቆመ ነው በግለሰብ ደረጃ ኮሎኔሉ ለስልጣን ከመብቃቱ በፊት ለወያኔ ለወነግም ይሰራ እንደነበር ራሱም ያመነው ነው ከዚህ ይዘቱ ስንነሳ ኢትዮጵያዊነቱ ይደረዝዛል ኦሮሞዎች በቅኝ ግዛትነት ተሰቃዩ ተባረሩ የአቢሲኒያ ቀኝ አገዛዝ ስርዓት ወዘተ እያለ የወነግ ገደል ማሚቶ መሆኑን በይፋ ሲያረጋግጥ አቋሙና ፖለቲካው ለኢትዮጵያና ለህዝቧ ሳይሆን ለብሔሩና ለራሱ የስልጣን ጥም መሆኑን አረጋግጧል አገዛዙ አስመራ ድረስ ሄዶ የታጠቀን ኦነግ ወደ ኢትዮጵያ የክብር እንግዳ ብሎ አስገብቷል ቀደምም የወያኔ የስለላን አፈና ባለስልጣን ሆኖ ሲሰራ የህዝብን ትግል የማፈን ኢ-ዲሞክራሲያዊ ሚና እንደነበረው ይታወቃል ለስልጣን የበቃው ጽንፈኛ ዘረኞችን አቅፎ መሆኑንና ለስልጣንና ለጥቅም ያበቃቸው እነዚሁ ብቻ መሆናቸው ለነማን እንደቆመ አሳይቷል ለሰፊው የኢትዮጵያ ህዝብ እንዳልሆነ አረጋግጧል ማለት ይቻላል ለኦፕዴት ኦዲት አባሎችና ካድሬዎች መሆኑንም ሁሉም አይቷል ቀኝ ገዢ ባለው የኢትዮጵያ ህዝብ በተለይም አማራው ላይ ኃይሉን አስተባብሮ በመነሳት ያደረሰውን ጥቃትና ጥፋት ሁሉም ያውቀዋል ቡራዩ አጣዬ ሻሸመኔ ወለጋ መተከል ወዘተ ኮሎኔሉ በግድያው የለንበትም የተገደለው እንዲያውም ኦሮሞ ነው ገዳይ ኦነግ ሸኔና አሁን ደግሞ ግብጽ ነው ወዘተ ብሎ ቢቀረጣጥርም በመሰረቱ ህዝብን ለጥቃት አጋልጦ በመስጠት እንኳን ብቻ በኃላፊነት ሊጠየቅ የሚገባው ነው ለነገሩ የራሱ ቄሮችና ማለሜንጫዎች እነ ሽመልስና ገርባዎች ወዘተ ናቸው አማራና ክርስቲያንን በሜንጫ ያሉትን መፈክር በስራ ላይ ሊያውሉት የተነሱት የኮሎኔሉ አገዛዝ ለራሱና ለዘረኞችም ጥቅም የቆመ ጠባብና ፋሽስታዊ አገዛዝ ነው ተገማ ከገለማ ጨቋኝና አረመኔ ስርዓት ውስጥ ኢትዮጵያዊ መንግስትና ሙሴን ሊያገኙ የሚጥሩ አይታክቴዎች እንዳሉም መታበብ ችለናል ከኦነግ ሸኔ ጀርባ ኦነግም ኮሎኔሉ ማለት ኦህዴድ ኦዴፓም አሉ በይፋ ሰራዊት እያስመረቁብንና ትጥቃቸውንም እያዳበሩ ናቸው ማንን ሊወጉ ነው ይህ ሁሉ ድርጅትና ዝግጅት ለዚህ መልስ ለመስጠት ያልጣረ ወገን ሀገሩን ህዝቡን የረሳ ብቻ ነው በይዘትም ሆነ ሊበራል ካፒታሊዝም ስርዓትን ፈላጊ ነን በማለቱም ኮሎኔሉና አገዛዙ ለሰርቶ አደሩ ህዝብ ሳይሆን ለገዝባሽ ለቡርዣ ለሰው በላ የጥቂቶች ስርዓት የቆሙ መሆናቸውን አረጋግጠዋል በካፒታሊዝም መንገድ የበለጸገ አንድም የአፍሪካ ሀገር እንደሌለ የታወቀ ወያኔም ኮሎኔሉም በባዕዳን አለቆቻቸው ታጅበው የኢኮኖሚ እድገት ንጥቀት አሃዝን ሲመግቡን ቆይተዋል በተጨባጭ ግን ለምንበላው ሳይቀር የባዕድ እርዳታ እጅ በሚሊዮን ጠባቂ ሆነ መባጀታችንን ህዝብ ያውቀዋል በቀን ሶስቴ እናበላቸዋለን ያሉ ጉዶች የውርሻ መንግስት ሆኖ መገኘታቸውን አሌሌሉን አልቻሉም ጥንተኛው ኮሎኔል ከመጣም ጀምሮ የኑሮ ውድነት ሰማይ ሰማያት መድረሱን ህዝብ ታዝቧል እውን ሙሴ ቢኖር ኖሮ ተራራ ወጥቶ እዝ ሊቀበል የሚችልበት ጉልበት አይኖረውም ነበር በችጋር ፈጁን ይህ አልበቃ ብሎ በፍጭት ጨረሱን ካለፈው ምን ተለወጠ ምንስ ተሻሻለ ምንስ ተቀየረ ስንል የአገዛዙን ማንነት በቅጡ ልንገነዘበው እንችላለን። ለአብዛኛው የኢትዮጵያ ህዝብ አሜሪካ የጫነበት አገዛዝ ጸረ ህዝብ ጸረ ኢትዮጵያ ነው። በህዝብ ላይ ችጋር በችጋር ላይ የደመረ ዲሞክራሲ መጣልን ዲሞክራሲ ሰፈነ የሚል ጤነኛ ሊኖር አይችልም እና ህዝብ መንግስቱን አገኘ ለማለት እንዳቃተን ግልጽ ነው። የሀገርና የህዝብ ንብረትና ሀብት አሁንም የሚዘርፉት የሚቀራመቱት ጥቂቶች ናቸውና ለነማን ቆሙ ስንል ለከፋቸውና ለዘረኛ ቡድናቸው የሚል ነው። ነገር ግን ሁኔታው ሲለወጥ እንደነሰባት ዶላር ይዘው ዋሻ ይገባሉ እንጂ ለህዝብ ጥቅም የሀገር ንብረትን ሲያውሉ መቼም አናይም። የህዝብ ሀብትና ንብረት እየጠፋ ያለው በእውነት እየተዘረፈ ያለው ለራሳቸው ውሱን ዘረኛ ጥቅም አዲስ አበባን ፊንፊኔ ለማድረግ እንጂ ለሀገር ግንባታ አይደለም። በአጭሩ የኮሎኔሉ አገዛዝ የገለማውን የሆነ ግብ ሊያሟላ የቆመ ነው። ለአረብና አሜሪካም ሉዓላዊነትን አስረክቧልና ህዝባዊ ቀርቶ ኢትዮጵያዊ ልንለው ስንጥር ሊቀፈንም ይገባል። በነገራችን ላይ በትግራይ በወያኔዎች እጅ የተገኘው ገንዘብ ሁሉ ለምንና እንዴት የኦሮሚያ መንግስት ንብረት ተብሎ ሊሰጣቸው እንደቻለ ልንገምት ብንችልም ግልጽ አልተደረገም። የኢትዮጵያ መንግስት ትላንትም አልነበረም ዛሬም የለም። የኮሎኔሉ አገዛዝ የኢትዮጵያ ሳይሆን ጸረ ኢትዮጵያ የኦሮሞ ጽንፈኞችና ኦዴፓዎች አገዛዝ ነው። የዚህ አገዛዝ ተባባሪ የሆኑ የልዩ ልዩ ብሔረሰብ ፍርፋሪ ለቃሚዎችና የህዝብ ጠላቶች አሉ። አገዛዙ ለባዕዳን ያደረ ነውና ለብሔራዊ ጥቅምና እድገት የቆመ ሳይሆን በዘመናችን የአቀባባይና ጥገኛ ተበርቴና የሚጫወት ባንዳ ቡድን ነው። አምባገነኖች በጥንድ ለስልጣን ለቅሰው ተቻችለው መኖር አይችሉምና ተጠገቡ ባለምንጫዎችና ከነ ለማ መዘርሳም ሆነ እብሪት ካወራቸው ወያኔዎች ጋር ኮሎኔሉ ቢጋጭ የግል ፍጹም ስልጣን ፍላጎቱን ተጻረውበት እንጂ ለህዝብና ለሀገር ከቶም ተቆርቆሮ አይደለም። በኢትዮጵያ አምባገነናዊ ዘረኛ አገዛዝ ነው ቀጥሎ ያለው። ለውጥ የለም ታጥቦ ጭቃ ቢበዛ ሀገር አድን ትግላችን ተፋፍሞ ይቀጥል። ለአድርባዮችና አደናዛሪዎች ሩብ ጆሮ አንሰጥም። ሀቅ ይንገር ሸፍጥ ይውደም።
የወያኔ የቁጭ ፌደራሊዝምና የክልል ትርክት ዘረኛውና ጽንፈኛው ወያኔ ገና ከጧት ከጽንሰቱ እስከ ውልደቱ በጸረ ኢትዮጵያ እምነቱና አቋሙ ተወዳዳሪ የሌለው በኢትዮጵያና በኢትዮጵያውያን ላይ የተላከ መርገምት ነበር ቢባል ሲያንስ እንጂ የበዛ ወይም ደግሞ የተጋነነ ሊሆን አይችልም። የትግራይን ህዝብ ይደርስበት ከነበረው በደልና ጭቆና ላድንህ የመጣው የክርስቶስ መልእክተኛ ለኢትዮጵያ ህዝቦች ደግሞ ከሰማይ ሰማያታት የተላኩ ለኢትዮጵያ ብሔር ብሔረሰቦች እንደሰም ቀልጠው ከመጥፋት ለማዳን የተላኩና ቋንቋና ዘርን መሰረት ባደረገ ክልል በሚባል ገነት መስፈቼ ላኖራችሁ የመጣው መልአክ ነኝ ሲል ሰበከ። ምስኪን የኢትዮጵያ ብሔር ብሔረሰቦች ክርስቶስና ወይም ደግሞ ነብዩ መሐመድ በመድረ ኢትዮጵያ ዳግም የመጡ እስከሚመስለው ሰበከ። የአማራ በደል የአማራ ጭካኔ ተወሳ። ብሎም አማራ ታደነ፣ ተገደለ፣ ታሰረ፣ ተሰቀለ፣ ተሰደደ፣ በአደባባይ ተወገረ። ብሎም ኢትዮጵያ ተብላ በመትጠራው ምድር እንዳይኖር መብቱ ተገፈፈ። ከአያት እስከ ቅድማት የኖረባት በኖረባት ቦታ ሁሉ መቄ እየተባለ ተባረረ። ንብረቱ ተዘረፈ። ቤቱ ተቃጠለ። ስብዕናው ተገፈፈ። ማንነቱም ተካደ። ያም ክልል ገነትህ ቋንቋም የጌታ በረከት ተብሎ የተሰበከም ብሔር ብሔረሰብ ኦ አንቺ ብሔር በስምሽ ስንት ግፍ ተሰራ እንዲሉ በራሱ የገነት ክልል ታሰረ፣ ተገደለ፣ ተሰደደ፣ ደብዛው ጠፋ፣ በቋንቋው ተፈረደበት፣ በቋንቋው ተዋረደበት፣ በቋንቋው ተሰደበበት፣ ስብዕናው ተገፈፈ። የተባለው በረከትም ሆነ ገነት ከህልም እንጀራነት ባለፈ ያመጣለት በጎ ህይወት የለም። እነ ቶሎሳ መገርሳ ወይም ደግሞ በሪሳ በበርሄ በሃጎስ ቦታ መተካታቸው ብቻ ነበር ለውጡ። ያ የመከራው የድህነቱ የጉስቁልናው የጭቆናው የስብዕናው መረገጥ የማንነቱ መካድ ከሀገር ባለቤትነቱ የመንግስት ስልጣን ምንጭነቱን የካደውን አጥብቆ ታገለውን ጨቋኝ ስርዓት መልሰው ክልል ራስን በራስ ማስተዳደር የብሔር ብሔረሰቦች ኩልነት በሚል ጭምብል ተተክቶ ህዝቦች መብታቸው፣ ነጻነታቸው፣ እድላቸው፣ ተስፋቸው፣ ህልማቸው፣ እድገታቸው በክልል ተገድቦና ጠቦ እንዲያስቡ በህግ ተደንግጎባቸው ክልል በሚባል ወህኒ ቤት እንዲኖሩ ተወሰነ። በሚገርም ነገር የክልል አርክቴክቶቹ ኢንጂነሮቹ ወይም ደግሞ ዲዛይነሮቹ ይህ የክልል ገደብ እነሱን አይመለከታቸውም። ራሳቸውን በሙሉ በሁሉም የክልል በሚባለው ጭምብል ተጠልለው የሚገዙት እነሱ ናቸው። በክልሎች ውስጥ የሚወሰኑ ወይም የሚመከሩ የፖለቲካ የኢኮኖሚና የማህበራዊ ጉዳዮች በሙሉ የሚቀረጹት የክልል ፈጣሪዎቻቸው ወይም ደግሞ የበላይ ገዦቻቸውን ጥቅም ባስጠበቀ መልኩ ብቻ ነው። ይህም ለመሆኑ የወያኔን የ27 ዓመት የአገዛዝ ዘበን የክልሎችን ግንኙነት ወደ ኋላ መለስ ብሎ መመልከቱ በቂ ነው። የወያኔ ባለስልጣናት በሶማሌ ክልል ቀደም ሲል በነ አብዲኢሌ አጋፋሪነት የሶማሌ ልዩ ኃይል በሚል ፖሊስ አማካኝነት የፈጸሙት የመሬት የሀብት ቅርምትና የኦሮሞ ህዝቦችን ከጭናክሰንም በአሰቃቂ ሁኔታ እንዳፈናቀሉና በኦጋዴን ህዝቦች ላይ ያደረሱት ግፍ ይህ ነው ተብሎ ለመናገር እስከሚከብድና በአብዲኢሌ መንግስት በዲያስፖራ ያሉ ኢትዮጵያውያን የሶማሌዎች በኦጋዴን ህዝብ ላይ እየደረሰ ያለውን ግፍ ድምጽ ለተነፈገው የኦጋዴን ህዝብ ድምጽ በመሆናቸው የአብዲኢሌና የወያኔ መንግስት የነዚህን አክቲቪስቶች በተሰብ በማሰቃየት ብሎም ደብዛቸውን በማስፋት ወያኔና የክልል መሪዎችን ግፍ ዞር ብሎ ማስተዋወሱ የቁጩ ፌደራሊዝምና የቁጩ የክልል ራስን በራስ ማስተዳደር ትርክት ቁልጭ አድርጎ ያሳያል። የኦሮሚያው የውሸት ፌዴራሊዝምና የቁጩ ክልል ራስን በራስ ማስተዳደር ተረት ተረት ወያኔ ለ27 ዓመት የፈጸመው ግፍና የመሬት የሀብት ዝርፊያ ለሰፊው የኦሮሞ ብሔረሰብ ስውር አልነበረም። ልማት ወይም ደግሞ ሚሶማ በሚል ጭምብል ሰፋፊ የእርሻ መሬቶችን ለወያኔ ባለስልጣናት፣ ለውጭ ጎረቤት ሀገር መንግስታት ባለስልጣናት፣ ከዛም ባሻገር ለህንድ ኢንቨስተሮች በነፃ ካልተሻለ መልኩ የተቸረቸረው በወያኔ የበላይ ስልጣንና በክልሉ ስራ አስፈጻሚዎች በኦሮሞ ተወካዮች አማካኝነት እንደነበረና የበለጠ የሚገርመው ደግሞ እነዚሁ የወያኔ ስራ አስፈጻሚዎች የነበሩት የወያኔ ሹመኞች የለውጡ አራማጅና አሸጋጋሪ ሆነው መቀጠላቸውና ያንኑ ግፈኛ ስርዓት በከፋ መልኩ በማስቀጠላቸውና ህዝብን እመነን ስማን አሸጋጋሪ ነን ይያሉ የበለጠ ጦርነት፣ የበለጠ እልቂት፣ የበለጠ መፈናቀል፣ የበለጠ ድህነት፣ የበለጠ በሽታ፣ የበለጠ ዋይታ፣ የበለጠ ሽብር፣ የበለጠ ረሃብ እያስተናገዱ ቀጥለዋል። ዛሬ ይህ መቅሰፍት በመላ ሀገሪቷ ግዛት እንደ ሰደድ እሳት ተስፋፍቶ የትኛው ክልል ነው ከዚህ አውዳሚና አክሳሪ ፌዴራሊዝምና የክልል መርገምት የተጠቀመው ብንል መልሱ በማያሻማ መልኩ አንድም የለም ነው። ትናንት ወያኔ አንዱን ብሔር የወርቅ ዘር፣ አንዱን የነሐስ ዘር እያለ የተለፈፈለት የወርቅ ዘርና ክልል የሚለው ትርት ዛሬ ላይ ቆመን ስናየው ምን አይነት በደልና መርገምት እንደነበረ ያንን ህዝብ ወርቅ የተባለ ህዝብ አገሬ በሚላት አገሩ ኢትዮጵያ እንዳይኖር እንዲገደል በራሱ ክልል ብሎ የፈጠረውም አጥር አርቲፊሻል ክልል ፈርሶ ዛሬ ሁሉም የኔ የሚለውን ይዞ ሲለይ በእጁ ላይ የቀረውን ሲመለከት የክልልን መርገምት መረዳቱ ነብይነት አይጠይቅም። የመለሰ ዜናዊ መንግስት ባድሜና ዛላምበሳን በሄጉ ፍርድ ቤት ለኤርትራ እንዳስረከበ በይፋ ዜናው ሲመጣ የትግራይን ብሔረሰብና የኢትዮጵያን ህዝብ ለማጭበርበር በዛን ዘመን የውጭ ጉዳይ ሚኒስትር የነበረው ዘረኛና ከሃዲ ወያኔ በአደባባይ ወጥቶ በውሸት ተፈርዶልናል ብሎ ሲዋሽ የህልና ጸጸት ያተሰማው ዛሬ ደግሞ ግፉ ሞልቶ ወደ መቃብሩ ሲገሰግስ ለሀገር ተቆርቋሪ የኤርትራ ተቃዋሚ መስሎ ለትግራይ ህዝብ ሲናዘዝ ስናይ ምን ያክል የህልና ቢስ ግፈኞች ስብስብ እንደነበሩ ለኢትዮጵያ ህዝብ ግልጽ ሆኗል። ዛሬ በትግራይ ህዝብ በከፍተኛ ሀዘንና ድህነት ውስጥ ወድቋል። ዛሬ የትግራይ ህዝብ ያለ ጥፋቱ የጥፋተኞችን ቅጣት እየተቀበለ ይገኛል። ሀዘኑም የመላው የኢትዮጵያ ህዝብ ሀዘን ሆኗል። ያ ምንጊዜም መከራ እንጂ ተግላይቶ የማያውቀውና ሁሌም በድህነት በረሃብ በበሽታ ተሰቃይና በሀዘን ተጠቂነቱ የሚታወቀው ሰፊው የትግራይ ህዝብ ያ ሁሉ ያልበቃው ይመስል በግፈኛው የወያኔ መቃብር ጉዞም ያለ እዳው ያለ ኃጢአቱ ያለ በደሉ መከራን፣ ግፍን፣ ረሃብን፣ ስደትን ዳግም እንዲያስተናግድ ተገዷል። ምንኛ ያለመታደል ይሆን? ዛሬ በዘርና በቋንቋ ላይ በተመሰረተ ክልልና የቁጩ ፌዴራሊዝም በደረሰ የሀገር ውድመት የህዝቦች መከራ፣ የሰላም እጦት፣ ስደት፣ የኮቪድ ቫይረስ ያለከልካይ መስፋፋት ይህንን ያገራችንን ችግሮች ሁሉ ምንጭ የሆነን ለቁጩ በቋንቋ ላይ የተመሰረተን ፌደራሊዝም ህገ መንግስት ማስወገድ የኢትዮጵያ ህዝብ ግዴታና ለነገ የማይሉት በአስቸኳይ ማስወገድ ያለበት ደዌ እንደሆነ ይታመናል። የዚህ ደዌ ተጠቃሚዎች ሲሰብኩት የነበረው የሐሰት ትርክት ሁሉ እርቃኑን ቀርቶ ሰባኪዎቹም በአደባባይ እርቃናቸውን ቆመው እርስ በራሳቸው በመወነጃጀልና መመገፈታተሩን በአደባባይ አጧጥፈውታል። የሐሰት ትርክታቸውም ከሽፎ መደበቂያ አጥተው ከምሽግ ምሽግ ሲራወጡ ይታያል። የጽንፈኞቹም እኛ ካልገዛን ኢትዮጵያ ትበተናለች፣ ፀሐይም ትጠልቃለች፣ ዳግምም ተመልሳ አትወጣም። ስብከታቸው ከንቱነቱ ተጋልጦ ኢትዮጵያም እንደ ሀገር ቀጥላለች፣ ህዝቦቿም እንደ ህዝብ ከጭቆና ለመላቀቅ ስደትን ለማስወገድ ዲሞክራሲን ለማስፈን ይህንን ግፈኛ የመከራዎች ሁሉ አባት የሆነን ጨቋኝ ስርዓት ለማስወገድ ትግሉንም ቀጥሏል። የኢትዮጵያ ህዝቦች ችግራቸው ኢትዮጵያዊነት አብሮ መኖራቸው የሃይማኖት የባህል ተስስራቸው ሳይሆን የድህነታቸው ምንጭ የድንቁርና የኋላ ቀርነትና የሰላም እጦታቸው ዋና ምንጭና ምክንያት የሆነው ጸረ ዲሞክራሲና ጸረ ሰላም የሆነውን ጨቋኝ ስርዓት ሆኖ እያለ አምባገነኖች ጽንፈኞችና ጠባብ ብሔረተኞች በህዝቦች የዲሞክራሲ የፍትህና የኢኮኖሚ እኩልነት ትግል ስም በግል የስልጣናቸውን ኮርቻ የመቆናጠጥ የዘበናት ህልማቸውን ለማሳካት የህዝብ ሀቅኛ የትግል መፈክር ወደ ጎን አሽቀንጥረው በመጣል የግል የጽንፈኝነት አጀንዳቸውን በማስቀደም ህዝባችንን ወደ አላስፈላጊ የፖለቲካ ቀውስ ውስጥ በማስገባት ህዝብን አደናግረው የትግል መፈክሩንም አስጥለውት አላስፈላጊ የሆነ መስዋዕትነት እንዲከፍል እያስገደዱት ይገኛሉ። እስቲ አሁን በሲዳማና በገሙ ህዝብ መካከል የተደረገው መፈናቀል ለሀገርም ሆነ ለሲዳማ ህዝብ ያስገኘለት ጥቅም ምንድን ነው? በአፋርና በኢሳ ህዝብ መካከል ምን አይነት ጦርነት ምን አይነት ጥቅም ነው ለህዝብ የተገኘው? በቅማንትና በአማራ ተብለው አንድ ህዝብ እንደ ሁለት የተለያየ ህዝብ ተቆጥሮ እንዲፋጭ እንዲጫረስ ሲደረግ ምን አይነት ጥቅም ነው የተገኘው? ለህዝብ የተገኘው በኦሮሞና በአማራ ህዝብ መካከል አንዱ ክፍል መጤ አንዱ ሰፋሪ እየተባለ ንጹሃን እንደ አውሬ ሲገደሉ ለኦሮሞ ህዝብ ያደረፈረት በረከት እስቲ ይህ ነው ተብሎ ይቅረብ? ለኦሮሞ ህዝብ ያተረፈው ልማት እድገት ለኦሮሞ ህዝብ ያንን የአማራ ህዝብ በመስቀል በማቃጠል በማሰቃየት በቁሙ እሳት በላው ላይ በመልቀቅ ለኦሮሞ የጤና የትምህርት የኢኮኖሚ ለውጥ እስቲ ይሄ ነው ይበሉ። እስቲ ዛሬ የኦሮሞ ህዝብ በየመንገዱ ላይ በረሃብና በጠኔ በስደት በየአገሩ በየፈፋው እየወደቀ ያለ ህዝብ እስቲ አማራን በማባረር መጤ ግደለው ስደደው ዝረፈው በማለት ያተረፉለት እስቲ ይሄ ነው ይበሉ። በማይካድራው ጭፍጨፋ ለትግራይ ህዝብ ያተረፈው ጥቅም ይሄ ነው ይበሉን እስቲ። አሁን በኮንሶ የተፈጸመው መፈናቀልና እልቂት ምን አይነት ትርፍ ተገኘበት? ለሰፊው የዛ የኮንሶ ህዝብ ላምባገነኖቹ ስልጣን ላይ ለመቆየት ምናልባት የአንድ ቀን የሁለት ቀን የአንድ አመት የስድስት ወር እድሜ ቀጥሎላቸው ይሆናል። ነገር ግን ለዛ ህዝብ በዚህ ህዝብ ደም ስደት ስቃይ መከራ ምንድን ነው ለህዝቡ የተገኘው የሚለውን ያስረዱን ይገባል። ህዝብም ይህንን መጠየቅ አለበት። ፌዴራሊዝም እያለ የሚያላዝን ማራዘን ብቻ ሳይሆን ጥቅሙን አሳየ ማለት አለበት። ኑሮ መቀየሩን ማሳየት አለበት። በቋንቋ መነገር፣ በቋንቋ መስተዳደር፣ በቋንቋ መገዛት ድህነትን፣ ረሃብን፣ ድንቁርናን ማስወገድ መቻሉን ማረጋገጫ መሰጠት አለበት። በጉራ ፈርዳ በክርስቲያኖችና በአማርኛ ተናጋሪዎች ላይ የተፈጸመው ኢሰብአዊ ጭፍጨፋ ማንን ጠቀመ? ከጽንፈኞችና ከዘረኞች በስተቀር። ይህንን ህዝብ በየዕለቱ ሊጋፈጣቸው ሊጠይቃቸው ይገባል። በመተከል ጉምዝ እየተፈጸመ ያለው ጭፍጨፋ ያመጣውን የህዝብ ጥቅም በአሃዝ በተደገፈ ማስረጃ ሊሰጠን የሚችል የመንግስት አካል አለን? የመንግስት ከተባለ አምባገነን ህዝብ አውዳሚ አገር አፍራሽ። ይህ ሁሉ የስርዓቱ የግፍ ምርት የሚያሳየው ይህ ስርዓት ህዝባዊ ዲሞክራሲያዊ ካለመሆኑ ባሻገር ጸረ ሰው ጸረ ስብዕና ጸረ ሀገር ስርዓትነቱ ነው። በመሆኑም የኢትዮጵያ ህዝብ ይህንን ስርዓት ለነገ ሊደር የማይለው አደገኛና በአስቸኳይ ሊያስወግደው የሚገባ ስርዓት ለመሆኑን ነው። ይህ ስርዓት የማንንም ብሔር ብሔረሰብ ጥቅም ለማስከበር የቆመ ሳይሆን ይህንን የቁጩ ህገ መንግስት ክልል እና ፌዴራሊዝም በማስቀጠል በስልጣን ላይ ለዘላለም ለመኖር የሚደረግ የፖለቲካ ቁማር ብቻ ነው። ይህንን የኢትዮጵያ ህዝብ ላለፉት 27 እና 30 ዓመት ተገዝቦታል። ዛሬ አሸጋግራችኋለሁ በሚለውም ኮሎኔል ላለፉት 2 እና 3 ዓመት የቀጠለው የከፋ መልኩ አገርና ህዝብ የማውደም፣ ህዝብ የማድህየት፣ ህዝብ የሰቆቃ ሰለባ ማድረግ ብቻ ነው። የኢትዮጵያ ህዝብ ይህንን የፖለቲካ ቁማር ተረድቶ ለዲሞክራሲ መብቱ መከበር፣ ለፍትህ መረጋገጥ፣ ለኢኮኖሚ ፍትሃዊነት፣ ለጾታ እኩልነት፣ የተሻለ ትምህርት፣ የጤና አገልግሎት፣ ለተሻለ ደሞዝ ክፍያ በፈለገበት የኢትዮጵያ ግዛት ተዘዋውሮ የመኖር ሀብት የማፍራት ትዳር መስርቶ በሰላም የመኖር መብቱ መከበር አንድሮ መነሳትና በአንድነት ቆሞ መታገልና የትግሉ መፈክርም በግንባር ቀደምትነት ያገሩን ሉዓላዊነት የራሱን ጥቅም ያስከበረና የዲሞክራሲ መብቱን የሚያስጠብቁ እንጂ የአንባገነኖችና የጽንፈኞች የስልጣን መክረሚያ የሚያዘምሩት እንዳይሆን መታገል አለበት። የኢትዮጵያ ህዝብ በአጠቃላይ አጥብቆ ሊገነዘበው የሚገባና ማጋለጥም ያለበት ሀቅ እነዚህ ዘረኛና ከፋፋይ የክልልና በቋንቋ ላይ የተመሰረተ ፌዴራሊዝም አቀንቃኞች የኢትዮጵያን ብሔር ብሔረሰቦች የሚያስፈራሩበት ክልልና ፌዴራሊዝም ከፈረሰ ራስን በራስ ማስተዳደር መብታችን ይጠፋል። አሃዳዊነት ይመለሳል። በቋንቋ መናገር አትችልም። ነፍጠኛ ተመልሶ ይመጣል። ሃይማኖት ይካዳል እያለ ያለ አንዳች ሀፍረት ህዝብን በውሸት ሲያደነቁሩት ኖረዋል። ሀቁ ግን ይህ የቁጩ ፌዴራሊዝም እና ህገ መንግስት ፈርሶ ህዝብ በስፋት የተወያይቶ መክሮ የህግ ባለሙያዎችን የሀገራችንን ባህል፣ ወግ፣ እምነት ያገናዘበ ህገ መንግስትን ከመሰረተ በኋላም በዛ መክሮ ባጸደቀው ህገ መንግስት መሰረት በመሰረተው አስተዳደራዊ ክልል ውስጥ በአንድ ኢትዮጵያዊ ስር የራሱን እድል በራሱ የመወሰን መብቱ አስጠብቆ የሚኖርበት በዛ በአስተዳደራዊ ክልል ስር ያለ ህዝብ ባህሉን፣ ቋንቋውን፣ እምነቱን በሙሉ በነጻነትና የሚያዳብርበት በብሔራዊ ደረጃም ለሀገራችን እድገት የግል ሚናቸውን የሚጫወቱበትን እድል የሚያመቻች እንጂ የሚገድብ ሊሆን አይችልም። ይህንን ደግሞ ጽንፈኞች በሙሉ ጠንቅቀው ያውቁታል። ነገር ግን ይህ በተግባር ከተተረጎመ እነሱ ቦታ ስለማይኖራቸው ይህንን አጥብቀው ይቃወማሉ። ሌላው ማስፈራሪያ ደግሞ በአንድ ቋንቋ አንድ ሃይማኖት የሚሉት ነገር አለ። ይህ ኖሮ ያቃል? ይህ ከእውነት የራቀ ነጭ ውሸት። የኢትዮጵያ ህዝብ እምነትና ታሪክ በግሃድ ያጋለጣል። ልብ በሉ፣ በኢትዮጵያ ውስጥ በየትኛው ዘመን ነው አንድ ሃይማኖት ብቻ ተብሎ የታወጀበት? በየትኛው ዘመን ነው አንድ ቋንቋ ብቻ ይነገር ተብሎ የታወጀበት? እንኳን ዛሬ ጥንት ዘመናት በኢትዮጵያ የተለያዩ የሃይማኖት እምነቶች ነበሩ፣ አሁንም አሉ። በርግጥ ምን ጊዜም በስልጣን ላይ ያለው መንግስት ሃይማኖት፣ ባህልና የፖለቲካ እምነቶች የበላይነቱን ይዘው የነበሩበት ዘመንና ጊዜና ዘመን ነበሩ። በታሪክ ሀቅ ናቸው። ከዚህ ውጪ የሆኑት ባህሎችም ሆኑ ሃይማኖቶች በቂ ድጋፍ ወይም ደግሞ ዕውቅና ይሰጣቸው ነበር እንዳልነበረ ግልጽ ነበር። ይህንን ደግሞ በአደባባይ ታግለነዋል። በአደባባይ ተሰውተንለታል፣ ሞተንለታል። የሞትነትም ሀቅ ነው። የኢትዮጵያ ህዝብ ለሃይማኖት እኩልነቱ፣ ለጾታ እኩልነቱ፣ ለዲሞክራሲ መብቱ፣ ለፍትህ መረጋገጥ፣ ለፖለቲካና ለኢኮኖሚ ነጻነቱ ታግሏል። አሁንም እየታገለ ነው። የኢትዮጵያ ህዝብ እስካሁን ላልተመለሱ ጥያቄዎቹ ይታገላል እንጂ በትግሉ ያገኛቸውን መብቶቹን መልሶ ለማስረከብ እንዳልሆነ ጠላቶቹን ጠንቅቀው ያውቃሉ። ነገር ግን ለጥንፈኞችና ለተገንጣዮቹ ስልጣን ስለማትመች በእነሱ አንደበት አትነገርም። በመሆኑም የኢትዮጵያ ህዝብ በአጠቃላይ በጥንቃቄ ያስብበትና አጥብቆ ሊጓጓው የሚገባው ይህ አገር አፍራሽ ህዝብ አውዳሚ የሰላም ጠንቅና የህዝቦች የሰቆቃ ምንጭ የሆነን ቋንቋ ላይ የተመሰረተን ክልልና የቁጭ ፌዴራሊዝም ለማስወገድ ባንድነት ቆሞ መታገል እንዳለበት የኢትዮጵያ ህዝብ የሰቆቃ ድምጽ ከየጫካው፣ ከየጉድባው፣ ከየሸለቆው፣ ከየፈፋው ይጣራል። ለዚህ የደረሱልን ጥሪ መልስ እንስጥ። በሌለ ሀገር፣ በሌለ ህዝብ፣ በሌለ ታሪክ፣ በሌለ ወግ አንቱ እባላለሁ፣ አዋቂ እባላለሁ፣ ታዋቂ ተቃዋሚ፣ ጸሐፊ፣ ተራቲ፣ ተንታኝ፣ ሊቅ፣ አክቲቪስት ወይም ደግሞ መሪ የሚባል አይኖርም። ይህ ሳይደረግ ቀርቶ የፈራነው ሁሉ ተከስቶ ሊሆን የሚችለውን እንዲህ ይሆናል ብለን አልሰማንም ነበር ማለት ግን አይቻልም። ምክንያቱም ሊሆን የሚችለውን በግልጽ እያሳዩን ስለሆነ፣ ስለዚህ ሁሉም ኢትዮጵያዊ የዚህን በቋንቋ ላይ የተመሰረተን ክልል እና የቁጭ ፌዴራሊዝም የጽንፈኞች መብት አስጠባቂ የሆነን አገልጋይ ህገ መንግስት ጥሎ ህዝብ ያመነበት ፌዴራሊዝም ፌዴራል ስርዓት ህዝብ መክሮ ያጸደቀው ህገ መንግስትና ብሎም ህዝባዊና ዲሞክራሲያዊ ስርዓትን ለማምጣት ትግሉ ተጠናክሮ መቀጠል አለበት። ኢትዮጵያ የኢትዮጵያውያን በሙሉ እንጂ የአንድ ብሔር ወይም ደግሞ በአንድ ታሪካዊ አጋጣሚ የፖለቲካ ፍቅርን የተቆናጠጠ አምባገነን ወይም ደግሞ የባለ ተረኛ ነን ባዮች የግል ሀብት አይደለችም። ትግላችን በኢትዮጵያዊነት ዙሪያ ይጠናከር፣ ብሎም ሁሉን ላካተተ ጊዜያዊ ህዝባዊ የሽግግር መንግስት ምስረታ ትግላችን ይጠናከር። ኢትዮጵያ በልጆቿ የተጠናከረ ትግል ለዘላለም ትኖራለች።
አገሬ ኢትዮጵያ መልካም ሽ